የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሆነ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መፍታት አልቻሉም? እዚህ በዚህ መሀል ለምን ይረበሻል የሚል በህዝቡ መካከል አለ። ግጭቶቹ እዛ አካባቢ ነው የምትሰሙት።
ሰሞኑን በምዕራቡ የኦሮሚያ የታየውን የተቃውሞ እንቅስቃሴ አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ አንድ የአካባቢ ነዋሪ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
ጠቅላይ ሚኒስትር አብይ አህመድ ጀርመን ጉብኝት ላይ ናቸው። በጀርመኑ ጉብኝትና በተለያዩ የአውሮፓ ሀገሮች የሚኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን አቀባበል ነበር የሰማችሁት። በዜና መጽሔት ክፍለ ጊዜ ዝርዝሩን እንመለከታለን።
ይሄና ቀደም ሲል ያለው የምዕራብ ኦሮሚያ ግጭት እንዲሁም ደግሞ የዩናይትድ ስቴትስ ፕሬዚዳንት ወደ ፒትስበርግ ፔንሲልቬኒያ ሄደው ባለፈው ቅዳሜ የደረሰውን የሰው እልቂት ለመመልከትና ሐዘንተኞችን ለማጽናናት ከባለቤታቸው ጋር እንደሄዱ ሌሎችም ዜና አለን።
ሳምንታዊ ቅንብሮችም ተሰናድተዋል። ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ዙሪያ የተሰናዱ ዝግጅቶችን በሁለተኛው አጋማሽ ያቀርባሉ። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥቅምት 20/2011 ዓ.ም ስርጭት ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
የስርጭት መሐንዲሳችን እንዲሁም አቀናባሪያችን ንጉሡ ታምሬ ጋር እስከ ምሽቱ 4 ሰዓት አብረን እንዘልቃለን። በቅድሚያም የሰዓቱን ያለም ዜና።
ኢትዮጵያውያን ከዚህ ቀደም በኢትዮጵያ መንግሥት ላይ የሚያሰሙትን ተቃውሞ በማስተናገድ የምትታወቀው የበርሊኗ ብራንደንቡርግ አደባባይ ዛሬ የድጋፍ ሰልፍ አስተናገደች። ሰልፉ ጀርመንን በመጎብኘት ላይ ላሉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተዘጋጀ መሆኑን የተናገሩት አስተባባሪዎቹ ሁኔታው ከዚህ ቀደም የሚያውቁንን ፖሊሶች ሁሉ አስገርመዋል ብለዋል። ዘገባ ይኖረናል። ይህ በእንዲህ እንዳለ በቡድን 20 ማዕቀፍ ውስጥ የተዘጋጀና 11 የአፍሪካ አገሮች መሪዎች በሚሳተፉበት በአፍሪካ መዋለ ንዋይ ፍሰት ላይ የሚያተኩር ስብሰባ በርሊን ውስጥ እየተካሄደ ይገኛል። በስብሰባው ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ ተወክላለች። በዚህም ላይ ዘገባ ይኖረናል።
በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ከፍተኛ ህዝባዊ የተቃውሞ ሰልፎች ሰሞኑን መካሄዳቸው የተገለጸ ነው። ተቃውሞ መንገድ መዝጋትና የከተሞችን እንቅስቃሴ እስከ መገደብ የደረሰ መሆኑንም አንዳንድ ነዋሪዎች ይናገራሉ። ዝርዝሩን በአብይ ርዕሳችን እናቀርባለን።
በቅርቡ የተፈጸመውን የደቡብ ሱዳን የሰላም ስምምነት ለማክበርና ለማጠናከር በመጪው ረቡዕ ጁባ ላይ ታላቅና ደማቅ ስነ ስርዓት እንደሚካሄድ ተገለጠ። ለዚሁ በዓል ባለፈው ቅዳሜ በመቶዎች የሚቆጠሩ ደቡብ ሱዳናውያን የጁባን መንገዶች እንደ ወትሮው በመኪና ሳይሆን በእግር መጓዛቸው ተሰምቷል። በዚሁ በአውሮፕላን ጣቢያው አካባቢ፣ በትምህርት ቤቶች፣ በጁባው የሆስፒታል ቅጽር ግቢ፣ በትምህርት ማሰልጠኛ ተቋም በተካሄደው የጽዳት ዘመቻ ወታደሮች፣ ሲቪሎች፣ ጠቅላላው የማኅበረሰቡ አባላት መሳተፋቸው ታውቋል። በተለይም የነጻነት ሆስፒታል በሚባለውና በኒዮኮሮን የገበያ ስፍራ በተካሄደው የጽዳት ዘመቻ ወደ 200 ያህል ወጣቶች ከመለየው ለባሹ ጋር በመተባበር ተሰማርተዋል በጽዳቱ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትስ ዜጎች ካልሆኑ ወይም ሕጋዊ የመኖሪያ ፍቃድ ከሌላቸው ስደተኞች የሚወለዱ ሕጻናትን ዜግነት እንደሚከለክሉ ፕሬዚዳንት ትራምፕ አስታወቁ። ፕሬዚዳንቱ ከአክሲዮስ ኤችፒኦ ጋር ባደረጉ ቃለ ምልልስ ነው ከውጭ አገር ዜጎች የሚወለዱ ሕጻናት አሜሪካ ውስጥ በመወለዳቸው ብቻ የሚያገኙትን የዜግነት መብት እንደ መሪ በግል ባላቸው ስልጣን ለመገደብ ማቀዳቸውን የገለጹት። እናም አሉ ትራምፕ፣ ጉዳዩ በሂደት ላይ ነው፣ ተግባራዊም ይሆናል። ፕሬዚዳንቱ አክለውም በዓለም ውስጥ ካሉ አገሮች እኛ ብቻንን ከውጭ መጥተው ልጅ ሲወልዱ ልጆቻቸው ከሌሎች ጥቅማ ጥቅሞች ጋር የዩናይት ስቴትስ ዜጎች የሚሆኑባት አገር ሲሉም ተናግረዋል። ትክክል ያልሆነ ነገር በመሆኑ መቆም አለበትም ብለዋል ትራምፕ በዚሁ ቃለ መልሳቸው። ሆኖም ግን ዩናይት ስቴትስ ብቻ ሳትሆን ሌሎች 30 ያህል አገሮችም በመወለድ ዜግነት እንደሚሰጡ ይታወቃል። ይህ በመወለድ የሚገኝ የዩናይት ስቴትስ ፖሊሲ መለወጥ ግን በርካታ የሕግ ጥያቄዎችን እንደሚያስነሳም ባለሙያዎች ተቻሉ።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላኒያ ባለፈው ቅዳሜ ፒትስበርግ ፔንሲልቬኒያ ውስጥ በሚገኝ በአንድ የአይሁዶች ምኩራብ በደረሰ ጥቃት ለሞቱ 11 ሰዎች ሐዘናቸውን ለመግለጽ ዛሬ ወደዚያው ማምራታቸው ታውቋል። አንዳንድ የአይሁድ መሪዎች ግን ፕሬዝዳንት ትራምፕ የነጭ ዘረኝነትን እስካላወገዙ ድረስ ባይመጡ ይመረጣል ማለታቸው ተሰምቷል። ዋይት ሃውስ ትናንት ዜናውን ይፋ ሲያደርግ በሰጠው መግለጫ ፕሬዝዳንቱና ቀዳማዊት እመቤት ወደ ታሪካዊቷ ከተማ በማምራት ለአሜሪካ ሕዝብ ያላቸውን ድጋፍና ለፒትስበርግ ሰለባ ቤተሰቦችም ሐዘናቸውን መግለጽ እንደሚፈልጉ አመልክቷል።
የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን 5200 ወታደሮችን ከሜክሲኮ ጋር ወደሚያዋስነው ድንበር ማሰማራቱ ተገለጠ። የወታደሮቹ ወደዚያ ያመሩበት ዓላማም ወደ ዩናይትድ ስቴትስ የሚገቡ ፍልሰተኞችን ለመከልከል ነው ተብሏል። ዩናይትድ ስቴትስ የሰሜን ሕዝብ ኃላፊ ጄኔራል ቴሬስ ኦሻንኩዌንሲን ትናንት ለጋዜጠኞች ሲናገሩ የድንበር ደህንነት እንዲሁም የአገር ደህንነት ነው ማለታቸው ተሰምተዋል። አሁን የሚላኩት 5200 ወታደሮች ቀደም ብለው በሰሜኑ ብሔራዊ ጥበቃ ጓድ ስር ከሚገኙ ወደ 2100 ከሚጠጉ ሌሎች ወታደሮች ጋር ይቀላቀላሉ ሲሉም ጄኔራሉ ተናግረዋል። ሜክሲኮ የሚገኙ ቁጥራቸው 3500 ያህል ወንዶችና ሴቶች እንዲሁም ሕጻናት ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ ጀምረዋል ያሉት ደግሞ የጉምሩክና ድንበር ጥበቃ ኮሚሽነር ኬቪን ማካሊናን ናቸው።
በመጨረሻም ኑሮው ዩናይትድ ስቴትስ ውስጥ የነበረው የሳውዲ አረቢያው ጋዜጠኛ ጀማል ሃሾጊ ኢስታንቡል ውስጥ በሚገኘው በሪያድ ቆንስላ ጽህፈት ቤት ግቢ እንዲገደል ትዕዛዝ የሰጠው ማን እንደሆን ሳውዲ አረቢያ መናገር አለባት ሲሉ የቱርኩ ፕሬዚዳንት ሪሴፕ ታይፕ ኤርዶጋን ጥሪ አቀረቡ። ኤርዶጋን ለፓርላማ አባሎቻቸው ዛሬ ማክሰኞ ባሰሙት ቃል የሃሾጊ የግድያ ምርመራ በአፋጣኝ መጠናቀቅ አለበት ሲሉም ኤርዶጋን ተናግረዋል። ይቅርታ የሌለው ነገር ነው የሚሉት የቱርኩ መሪ ሳውዲ አረቢያ ውስጥ በእስር ላይ የሚገኙት 18 የሳውዲ ተጠርጣሪዎች በአስቸኳይ እንዲላኩም ጠይቀዋል። እስካሁን የት እንዳለ ያልታወቀው የሟቹ ጋዜጠኛ አስከሬን የሚገኝበትን ስፍራ በማፈላለግም ሳውዲ እንድትተባበር ቱርክ ጠይቃታለች።
አድማጮች፣ አሁን የደረሰን አንድ ዜና አለ። ኢትዮጵያና ፈረንሳይ በንግድ፣ በኢንቨስትመንት፣ በስልጠና፣ በመሠረተ ልማት ግንባታ፣ በባህልና በመከላከያ ዘርፎች ለመተባበር መስማማታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉዟቸው መጀመሪያ ባደረጓት ፈረንሳይ ከፕሬዚዳንት ኢማኑኤል ማክሮን ጋር ሆነው በሰጡት ጋዜጣዊ መግለጫ ፈረንሳይ በኢትዮጵያ ልማትና መከላከያ ጉዳዮች ውስጥ እገዛ እንደምታደርግ፣ በአፍሪካ ቀንድ አካባቢ ጉዳዮችም አፈታት ውስጥ የመሪነት ሚና እንድትጫወት ለፕሬዚዳንት ኢማኑኤል ማክሮን ግብዣ ማቅረባቸውንና ፈረንሳዊ መሪም መስማማታቸውን ገልጠዋል።
ኢትዮጵያ በባህል በእምነት እንዲሁም በቋንቋ ከፈረንሳይ ጋር የነበራት ወዳጅነት እንድታጠናክር የመጀመሪያው ስራ የላሊበላ ውቅር አብያተ ክርስቲያን የደረሰበትን ችግር በመቅረፍ ረገድ ዛሬም እንደትናንቱ ለታሪክ ለቅርስና ለእምነት ያላቸውን ወዳጅነት እንዲያሳዩ ላቀረብኩላቸው ጥያቄ ክቡር ፕሬዚዳንት ፖዚቲቭ ምላሽ ሰጥተዋል። በዚሁ አጋጣሚ ላመሰግናቸው እወዳለሁ። ከዚህ በተጨማሪ በሰላም በዲሞክራሲ እንዲሁም በልማት ጉዳዮች ዝርዝር ውይይት አድርገናል። የሀገር መከላከያ ሚኒስትራችን ለማዘመን የሰው ኃይል ለማሰልጠን ተስማምተናል። በኢኮኖሚ ረገድ በአየር መንገድ የነበረንን ስምምነት ወደ ላቀ ደረጃ ለማሸጋገር ለእኛ አየር መንገድ በተለይ አዲስ አበባ ኤርፖርትን ለማዘመን ከመቶ ሚሊዮን ዩሮ በላይ አውጥተው ሊሰሩ ቃል ገብተዋል።
የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቅርቡ ኢትዮጵያን እንደጎበኙና በተጨማሪም ዝርዝር ጉዳዮች ላይ እንደሚጎበኙና በተጨማሪም ዝርዝር ጉዳዮች ላይ እንደሚመክሩ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ከፈረንሳይ ቆይታቸው በኋላ ወደ ጀርመን አምርተው ቻንስለር አንጌላ መርክልን ያገኙ ሲሆን በበርሊን ፎረም ላይም እየተሳተፉ ይገኛሉ። ጀርመን በርሊን ላይ እየተካሄደ ባለው ኮምፓክት ኢን አፍሪካ በሚባለው የቡድን 20 ጉባኤ ላይ የቤኒን፣ የአይቮሪ ኮስት፣ ግብጽ፣ የኢትዮጵያና የጋና፣ የጊኒ፣ የሞሮኮ፣ የሩዋንዳ፣ የሴኔጋል፣ የቶጎና የቱኒዚያ መሪዎች እየተሳተፉ መሆናቸው ታውቋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን እናቅምስ።
የጋራ መተሳሰብ ያለበት የምንተዛዘንበት የድርበት የምንተጣጠርበት አንዳችን ከአንዳችን አለመግለጻችንን እያወቀ አንዳችን ከሌላችን የምንለይበት ነገር እንደሌለ እያወቀ በጋራ ያለፈውን ችግር መፍትሄ እየፈለግን በወደፊቱ ደግሞ ሪያችንን የተነሳንበትን አላማ የምናሟለበት ነገር
የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አራያ ናቸው። ሐኪሙን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትረስ ዲዞርደር በመባል በሚታወቀው የአእምሮ ሁከት ዙሪያ የተጀመረ ዝግጅት ይዞ ይቀርባል። በሁለተኛው አጋማሽ ጠብቁ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ቀደም ሲል በዜናው እንደገለጠ ነው ሰሞኑን በምዕራቡ የኦሮሚያ ክፍል ዋና መንገዶችን ጭምር የዘጋና እንቅስቃሴን የገደበ የተቃውሞ ሰልፍ ተደርጓል። ሰልፈኞቹ መንግስት ኦነግን በኃይል ለማስፈታት የሚያደርገውን እንቅስቃሴ እንቃወማለን ይላሉ። ኦነግ በበኩሉ በስምምነቱ ሂደት ላይ እየሰራ መሆኑን ገልጦ መንግስት ለምን በመሃል ጦር እንዳሰማራ አልገባንም ብለዋል። ለዝርዝሩ ሙክታር ጀማል።
ተቃውሞ ሰልፉ ከምዕራብ ወለጋ በተጨማሪ በደቡብ ወደ ጉጂ ዞንም መስተዋሉን ነው በአካባቢው ያናገርኳቸው ሰዎች የነገሩኝ። የሁለቱም አቅጣጫ የተቃውሞ ሐሳቦች የመልካም አስተዳደርና የመሰረተ ልማት ጥያቄዎች እንዳሉ ሆነው በተመሳሳይነት የሚንጸባረቁት መንግስት የኦሮሞ ነጻነት ግንባር በግድ ለማስፈታት የሚንቀሳቀሰውን እንቃወማለን የሚል መሆኑንም ነው የሚናገሩት።
ዋናው ያው በህዝቡ እዚህ አካባቢ ትንሽ መንገድ እየተዘጋ ነው፣ ተቃውሞች ይታያሉ። ነገር ግን መንስኤው አንደኛው በኦነግና በመንግስት መካከል ያሉ ስምምነት ለምን ተግባራዊ አይሆንም እየተባለ ነው። እዛ ላይ በአንዳንድ ቦታዎች ደግሞ ያለመረዳዳት ነገሮች አሉ። መንግስትም እዛ ላይ ያለው ነገር ግልጽ ቢያደርግና ህዝቡን ቢያረጋጋ ጥሩ ነው። እውነትም በአንዳንድ ቦታዎች ሰላማዊ ሰልፍ ይታያሉ። በተለይ ደግሞ ህዝቡ መካከል አሁን ትንሽ ብዥታ ያለው ላይ ያለው የሆነ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መፍታት አልቻሉም? ህዝብ በዚህ መሀል ለምን ይረበሻል የሚል በህዝቡ መካከል አለ። ግጭቶቹ እዛ አካባቢ ነው የምትሰሙት።
ሌላኛው ያናገርኩት ሰው ደግሞ በቤጊና ጊዳሜ አካባቢ ከፍተኛ የመንግስት ወታደር በከባድ ተሽከርካሪ እየታገዘ መንቀሳቀሱን፣ ተኩስም ሲከፈት እንደነበረ ማየቱን ነው የሚናገረው።
ወራነው ወያኔ ወራሊ ኩዳሽን ይወልፍ ፈይታ ዮም ካለራ የገሌ ገረቢ ጎድኛ ወለገሊታ ገረቢ ጊራንገረ ጊዳንጋ ጊዳኖ ሶሴና ጅረኒ ወቦ ፍዳየቱን ውመታ
ከትናንት ጀምሮ 15 ኦራል የወያኔ ጦር ነው የመጣው። ከትናንት ጀምሮውም በምዕራብ ወለጋ በቤጊ ጊዳሚ ድንበር እየዘለቁ ያሉ የኦሮሞ ነጻነት ግንባር ጦርን አምጡ ያሉ ህዝብ እያንገላቱ ነበር። በዚህ የተነሳም ግጭት ተፈጠረ።
ይህንን ጉዳይ ከመንግስት አካል ለማጣራት በተለይ ከፌዴራልና ክልል ከፍተኛ ጥረት አድርጌያለሁ። ከኦሮሚያ ብሔራዊ ክልላዊ መንግስት የክልሉ ጸጥታና አስተዳደር በተደጋጋሚ ስልክ ብደውል አይነሳም። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽህፈት ቤትም በተደጋጋሚ ሞክሬ ሳይሳካልኝ ሲቀር የክልሉ ምክትል ፕሬዝዳንት ወይዘሮ ጠይባ ሐሰንን ለአጭር ጊዜ አግኝቻቸው ስብሰባ ላይ መሆናቸውን የነገሩኝ። በፌዴራል ደረጃ የመከላከያ ሚኒስቴር የህዝብ ግንኙነት ኢንዶክትሪኔሽን ዳይሬክተር ጄኔራል መሐመድ ተሰማና የፌዴራል ፖሊስ ጄኔራል ምክትል ኮሚሽነር መላኩ ፈንታ ስልካቸው ላይ ብሞክር የሁለቱም ስልክ አይሰራም። የመንግስት አካል መልስ ፍለጋ አሰሳየን ወደ ምዕራብ ወለጋ አወረድኩኝ። የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት ኃላፊ አቶ አብደታ ዋጋሪን አግኝቼ በአካባቢው ስለተስተዋለው ነገር ይህን ነግረውኛል።
በተጨባጭ የምናውቀው ነገር ባይኖርም በወሬ ደረጃ የሚወራ ስላለ የትኩስ አይነት ይሰማል። መቼም ኃይል ግንባር ለግንባር አብሮ ሲመጣ ማለት ነው፣ ያኔ ተኩስ ሊኖር ስለሚችል ይኖራል የሚል ግምት አለን። በወሬ ደረጃም ስለሚወራ እዛ አካባቢ በበጊና ወደ ግዳኒ የሚወስድ መንገድ አለ። በዛ አካባቢ ቱክስ የሚሰማበት ሁኔታ ይኖራል የሚል በወሬ ደረጃ ይሰማል። ያው ወደዛ የሚያስከድ መንገድ ብዙም እስከዚህ የሚያስፈቅድ ስለሆነ እኛም በወሬ ደረጃ ነው የሚሰማው እንጂ ይሄ ነው የሚባል በተጨባጭ የምናውቀው ነገር የለም።
የሰልፈኞቹ ጥያቄ የሆነው አንዱ የኦሮሞ ነጻነት ግንባር ሰራዊትን በተመለከተ ምን ቢፈጠር ነው የህዝቡ ተቃውሞ ሰልፍ ጥያቄ የሆነው ስል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን አግኝቼ ጠይቄያቸዋለሁ።
በመንግስትና በኦሮሞ ነጻነት ግንባር በኩል ያው በመሐላችን ያለውን ስምምነት ለመተርጎም እየተንቀሳቀስን ነው። እኛ እንደሚገባንና እንደምናቆየ በብዙ ቦታና በስፋት እየተካሄደ ነው። በምዕራብ ኦሮሚያም እንደዚህ በኤርትራ ላይ እንዴት እንደሚውል ጀምረናል። ይህንን ለማጠናከር እየተንቀሳቀስን ነበር። ይህን ከዚህ ተነስቼ ወደ ምዕራብ እየሄድኩ ነቀምት ደርሼ ነው የተመለስኩት። ነቀምት ደርሼ ለመመለስ ምክንያት የወታደራዊ ዘመቻ በብዛት መኖሩ ነው። ህዝቡም ከዛ ተነስቶ ነው ጥያቄ እያነሳ ያለው። ጥያቄው የትጥቅ ማስፈታትና አለት ማስፈታት ሳይሆን እንደሚገባል ይህ ሁሉ በዚህ በላይ ሰላም ባለበት የኛ ጦርም ባለበት ቦታ ከመንግስት ጋር እየተነጋገርን ስምምነታችን ስራ ላይ ለማዋል እየተንቀሳቀስን ነው። ይህንን ነው የሚያቆዙ ለህዝቡ መግለጫ ሰጥተናል። ይሄ ባለበት ሁኔታ ለምንድን ነው ሁሉ ፋት ያለው የወታደራዊ እንቅስቃሴ የሚኖረው?
በኦሮሞ ነጻነት ግንባርና መንግስት መካከል የነበረው ግንኙነት በሂደት እየተካረረ መልሶች በመግለጫና ከሩቅ የሚሰጣጡ የሚመስል ነገር ያለ ይመስላል ይላሉ ሐሳብ ሰጪዎች። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ የኦነግ ትጥቅ መፍታትን በተመለከተ መፍታት እንዳለባቸው በአጽንኦት መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም ኦነግ ትጥቅ አልፈታም ይላል ብዬ አላስብም በሚል ሐሳብ መስጠታቸው የቅርብ ትውስታ ነው። ኦነግና መንግስት ደግሞ የጋራ ጉዳዩን የሚነጋገርበት ኮሚቴ እንዳለው ሲገለጽ የነበረ፣ ኮሚቴውም በጋራ እንደሚንቀሳቀስ የተገለጸ ነበር። በጋራ ተነጋግሮ ጉዳዩን መፍታት እየተቻለ ወደ መግለጫና ሚዲያ ጉዳዩ እንዲመራ የተደረገው በምን ሂደት ነው ስል ነው አቶ ዳውድ ኢብሳን የጠየቅኳቸው።
እኛ በበኩላችን ከብዙ በዚህ ጉዳይ ወደ መግለጫ አልቸኮንም፣ ብዙም አልቸኮንም፣ ወደ ሚዲያም ብዙ አልቸኮንም። በዚህ ጉዳይ ላይ በጣም ፎከስ ያደረግነው ስምምነታችን በሁለቱ ግንኙነት አካሎች የተመሰረቱ አሉ። መስመር አለ፣ የግንኙነት መስመሩ ከመንግስት ባለስልጣኖች ጋርም በዚህ ላይ ውይይት አድርገን እየተንቀሳቀስን ነው። ይሄ እንዳለ ሆኖ ግን አንዳንድ ቦታ አላስፈላጊ በጣም ተለቅ ያለ የወታደራዊ እንቅስቃሴ ተደረገ። ይሄ እንግዲህ መንግስት ነው በውስጡ መፍጠቅ ያለበት። አብረን እየሰራን እያለን ለምን ይሄ እንደዚህ ሆነ የሚለውን መንግስት በውስጡ መፈተሽ አለበት ብለን ነው የምናምነው በበኩላችን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ጀርመን ውስጥና በሌሎችም የአውሮፓ አገሮች የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያ በኢትዮጵያ መንግሥት ላይ ሲያካሄዱ የቆዩትን የተቃውሞ ሰልፍ ከዚህ ለብዙ ዓመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንድንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ ላይ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ሁኔታው የቀድሞውን ታሪክ የሚያውቁ ፖሊሶችን ሳይቀር አስገርመዋል ብለዋል። ጽዮን ግርማ ዝርዝር አላት።
ለሁለት ቀናት የሥራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንድንቡርግ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከ20 ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርመዋል ይላሉ። አቶ ታደሰ
ብዙ ጊዜ ፕሮቴስት ለማድረግ ነው ስናሲ እንደ በፊቱ የተበቁት ፕሮቴስት ነበር ነገር ግን አይ አሁኑ የድጋፍ ሰልፍ ነውና እንደነሱ ራሳቸው ተገርመዋልና ማመታት እዛ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው ምንም
ተቃውሞችን
ነው እና አሁን ራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው አፕላይ የምናደርገው እና ኦልሞስት ያቁናል እና በጣም ገረማቸው አሁን እና እኛም የሆነ ስሜቱ ራሱ በጣም ደስ የሚል ስሜት ነበር በሰው እየዘፈነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ ነጮቹም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ያነሱ እንደዚህ ነው ምናምን ስንል የነበረውንም አንዳንድ ወረቀቶች በታትመናል ምን እንደሆነ ማስልች ላለው ህብረተሰብ ለሌላውም ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበር የነበረው እውነት ለመናገር።
ለምንድን ነው እንደዚህ የምታደርጉት የተደሰታችሁት ከተቃውሞ ወደ ድጋፍ የተቀየራችሁት እንደው ምንድን ነው ምክንያታችሁ እርሶ ምንድን ነው ምክንያቶት?
እኔ እንዴ በጣም ጥሩ ጥያቄ ነው። እንግዲህ ለ7 አመት ስንቃወሙ የነበረው እኛ የምናገረውን ቋንቋ የሚናገር ሰው መጣ እንደመሩ ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባላሰብንም ሰዓት እኛ የምንናገረውን ቋንቋ የሚናገርልን ሰው እኛን ሆኖ ነው የመጣ የኔን ቃል የሚናገርልን ሰው ነው ብዬ ነው የምናገር ችላለ። በዚህ ስሜት ነው ሁሉም ተነስቶ እና በዚህ በሶስትና በአራት ወራቶች ውስጥ 27 አመት ያልተሰሩ በጣም ሜን የሆኑ ስራዎችን ሰርቷል። የተጨበጠ የሚታይ የሚጨበጥ ጉዳሰት ነው። በዛ ምክንያት ሙሉነት አለ ዶክተር አብይና በቲኑ በለማም እንዲሁም በገዱ አንዳርጋቸው የተጀመረው።
ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ።
በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያውያኖች በነቂስ ወጥተው ክቡር ጠቅላይ ሚኒስትራችንን በሰፊ የተቀበሉበት ሁኔታ ነው ያለው። ደመቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያውያኖች በአደባባይ ወጥተው 20 ምናምን ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው። እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረውን ያለውን ለውጥ በስፋት በመደገፍ ጠቅላይ ሚኒስትራችን ከጎንህንን አይዞ በርታ፣ ሀገራችንን ወደፊት አራምዳት፣ ሀገራችንን ሰላም አስጠብቅልን በሚል ሰፋፊ መልዕክት ያሳለፉበት ነበረ መድረኩ።
ጠቅላይ ሚኒስትሩ በርሊን ደርሰው ከቻንስለር አንጌላ መርከል ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ።
እንዲህ ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከል ጋር በሁለትዮሽ ጉዳዮች ላይ የተወያዩበት ሁኔታ ነበር የነበረው። የሁለቱ ነገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂ20 ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ፕሮግራም ነበረ። እዛ ላይ ክቡር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ በዛ ላይ የሚሳተፉ፣ እዛ ላይ ተሳትፈዋል። ጥሩ ውይይቶችን ያደረጉበት ነው። የኢትዮጵያን ኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ነው የነበረው።
በሌላ በኩል በትላንትናው ዕለት ከፈረንሳያው ፕሬዚዳንት ኢማኑኤል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥን በተመለከተ ጠቅላይ ሚኒስትር አብይ ያሉት አለ።
ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንደ አቅጣጫ የምንከተለው ፖቴንሻል ጸብ ቦታዎችን ማስቀረት፣ ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙን ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በህዝብ የተጀመረ ህዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጭቶች በብዙ ባይላተራልና መልቲላተራል ኢሹ የተነጋገርና የተግባባን ሲሆን ከሁሉ በላይ በጅቡቲና በኤርትራ መካከል ያለውን ጉዳይ በኃላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዚዳንት ማክሮን ቻምፒዮን እንዲያደርጉ ያቀረብኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዚዳንት ጋር በመነጋገር በዚህ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል።
የፈረንሳዩ ፕሬዝዳንት አማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል። ጠቅላይ ሚኒስትር አብይ የዛሬውን የበርሊኑን ስብሰባ ሲያጠናቅቁ ነገ ወደ ፍራንክፈርት ያመራሉ። ከ20,000 ሰው በላይ ይታደምበታል በተባለው ዝግጅት ላይም ይገኛሉ ተብሎ ይጠበቃል። የዚህን ዝግጅት በተመለከተ ከአስተባባሪ ኮሚቴዎቹ አንዱ የሆኑት አቶ ዓለም ታደሰን አነጋግሬያቸዋለሁ።
በፍራንክፈርት ከተማ የሚገኘውን ትልቁን ስታዲየም የተከራየ ነው። ኮሚቴው አስተባባሪ ኮሚቴው አማካኝነት ከ20,000 ሰው በላይ ይመጣል ብለን ግምት ስላለን፣ ያ ስታዲየም ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ዝናብ ሊኖሮች የሚል ትልቁን አሬና ነው የወሰድ ነው። እንደሱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ በማህበራዊ ጸጥታ፣ በሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተደራጅተን ህብረተሰቡን ከህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያምር ጥረት እያደረግን ነው። እንግዲህ የሚጠበቀው እንግዶቻችን ናቸው ማለት ነው።
ማን ነው ወጫችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት። በጣም ብዙ ወጪ እንደሚሆን ይገመታል። ና
እርግጥ ነው ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በቆንስላው ጽሕፈት ቤት በኩል ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች ስፖንሰር ኮሚቴ አቋቁመን በዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል እና ገቢው እንግዲህ ውል ስለማላውቀው ይህናል ነው ልልሻችንም፣ ግን ያንን ወጪ ለመሸፈን እኛም የተቻለን ያህል ጥረት እያደረግን አካባቢ እንግዳ ተቀባዮች ስለሆኑ ፍራንክፈርቶች እዚህ ዙሪያ ያሉን ህብረተሰብ በማስተባበር አንድ ስፖንሰር ኮሚቴ ይህንን እየሰራ ነው ያለ።
ምን ያህል ነው ወጪው በአጠቃላይ?
ወጪው ይሄን ያህል ነው ብሎ ለመገመት ይከብዳል። ስቴዲየሙ ብቻ ወጪ ወደ 134,000 ዩሮ አካባቢ ነው። ከዛ ውጪ ደግሞ የተሽከርካሪዎች፣ የተለያዩ ወጪዎች፣ ፖስተር የማሳተም፣ ፖስተር የማባዛት፣ ፖስታ ምን ጨምሪ ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ።
ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩ። እና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው?
እርግጥ እንዳልሽው አዎ ተቃውሞ ሊኖር ይችላል የሚል አይሆን እዚሁ ከአስተባባሪ ኮሚቴ ውስጥም ይሄን ዝግጅት የተቃወማሉ። ምክንያት የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ እዚሁ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚሁም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረግጥ ኖሮ እዚህም አካባቢ ያለው ህብረተሰብ ይህንን የጠቅላይ ሚኒስትሩን መምጣት ሊቃወም ፈቃደኛነቱን የገለጸልን ሁኔታዎች እንዳሉ እረዳለሁ።
ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች? በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ? ከድጋፉ ከአቀባበሉ በተጨማሪ
እንደኔ ምልሽ ብዙ የሚቀሩ ስራዎች አሉ። ሀገራችን ላይ የህግ የበላይነት አለመኖሩ እና አሁን የስርዓት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእሳቸውን አመራር የሚጠይቅ ጉዳይ ይመስለኛል እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል ረዳው። በተጨማሪ ደግሞ ባለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል፣ በጀርመንም በሌሎች አውሮፓ ሀገሮችም፣ አብዛኛው ግን በጀርመን ነው የሚገኝ። የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር ነገሮችን ነው።
አድማጮች፣ የነገው ዝግጅት ምን መልክ እንደነበረው ተሳታፊዎቹን አስተያየት ጠይቀን በነገው ምሽት ደግሞ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። አድማጮች፣ አሁን እዚህ ግድም የምሽቱን ምርጥ ዜማ የምንሰማበት ነው።
ድምፃዊው
አህመድ ተሾመ ነው። ድምፃዊው
ቀጥል
አዝሬት ተጠየቂ ይመስላል ዜማው ነው ሲመረጠልን ነው።
ሁሉም በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ነው ዘንድሮና ተከለለች ተጠየቂ ናዝሬት ያቺ ልጄ ታለች ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮና ላይኔ ተቀለለ ተጠየቂ ናዝሬት ያች ልጅ የታለች
ቀጥታ ወደ ዝግጅቱ ማይኩ ተከፍቷል። አዲሱ አድማጮች፣ አሁን በሁለተኛው አጋማሽ ቀዳሚ የሆነው ቅንብር እናቀርባለን። ሐኪሞን ይጠይቁ።
ሐኪሞን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትሬስ ዲስኦርደር ነው አሉና
ትክክል
በመባል በሚታወቀው የአእምሮ ሁከት ዙሪያ የተጀመረ ዝግጅት የመጨረሻ ክፍል ነው። የዚህን እጅግ የከፋ አደጋ ያስከተለን ድንገት ተከትሎ የሚመጣና በግለሰቦችና በማኅበረሰብ ላይ ጭምር የሚደርስ ቀውስ ምንነት የሚያብራሩልን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ናቸው። ፕሮፌሰር መስፍን ያወያየው የፕሮግራሙ አዘጋጅና አቅራቢ ነው። እሱም አሉላ ከበደ በንጥልጥል ካሳደረው ጥያቄ ይነሳል።
ፕሮፌሰር መስፍን ከዚህ ቀደም የተከሰቱ በ1970ዎቹ መጀመሪያ ዛሬ ጎልማሳ ዕድሜ ውስጥ የሚገኙ የጊዜው ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ሕይወታቸውን ያጡበት ብቻ ሳይሆን ግርፋትን፣ አሰቃቂ ሞትን በራሳቸው ላይ የደረሰውን ጨምሮ በምስክርነት ያዩበት ብዙዎች ያለፉበት መንገድ እንደመሆኑ ከዚያ በኋላ በሌሎች ሀገሮች እንደሚደረገው እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋሉ፣ ይታከማሉ። ትቶት የሄደው አሻራ በእርግጥ እንደ ማህበረሰብ ወደፊት በሚደረጉ ነገሮች ላይም ሊያጠላ ይችላል የሚለው እምነት መሰረት አለው ወይ?
አዎ፣ ካሉና በትክክልም እንዲህ አይነቱ ያለፈ የሚመስል የተረሳ የሚመስል ሂደት በእርግጥም ሕክምና ያስፈልገዋል። ይህንን የምንለው ምንድን ነው? ቀደም ባሉት ጊዜያት የተለያየ የአእምሮ አደጋ የደረሰባቸው ሰዎች አካላዊ ወደ አእምሮ የተሸጋገረ የአእምሮ ችግር ያለባቸው ሰዎች አንዱ ህይወትን ከሚቋቋሙበት መንገድ አንዱ ነገሮችን ለማለፍ በመሞከር ነገሮችን ዝም ብሎ ደፍጥጦ በአእምሯቸው ውስጥ በሳቢያቸው ውስጥ በማስቀረት ለመርሳት በመታገል ነው። እና በዚያ ሂደት ውስጥ ታዲያ ብዙ ስቃይ ያሳልፋሉ። ያሳለፉበት ሂደት ይረብሻቸዋል፣ እንዲቆዝሙ ያደርጋቸዋል፣ ሳቢያቸውን ያዛባባቸዋል። ብቻ ሳይሆን የዕለት ተዕለት ህይወታቸው ውስጥ ብዙ እየጎዳቸው ይቀጥላል እና ንርሰው ባሉ ቁጥርም የሚያስታውሷቸው ብዙ ነገሮችን ያገኙ ይችላሉ። አልፎ ተርፎም በቅዠት መልክ ያለፈውን እንደገና በተለያየ መንገድ የማሰቡ ሂደት በተለይ ደግሞ የደረሱባቸው ድርጊቶች አላግባብ በሚዘክሩባቸው ጊዜያቶች እነኛ ነገሮች እንደገና ሊከሰቱባቸው ያመረቀዙ ይችላሉ እና እንዲህ አይነት ሁኔታ ታዲያ ለመሸሽ ሲሉ የተለያየ ነገር ውስጥ ይገባሉ። ማንኛው ወቅተው ገዳም ውስጥ የገቡት እንዳሉ ሁሉ ሌሎች ደግሞ በተለያዩ ቦታዎች ሊመኑ ይችላሉ። ብቻቸውን ራሳቸውን በማጉለል ይሁን ወይም በህብረተሰብ ውስጥ በደንብ ባለመደባለቅ ይሁን አለበለዚያም ደግሞ ሊያስረሱ ከሚችሉ ጊዜያዊ መፍትሄዎች እንዳልኮል የመሳሰሉት አደንዛዥ ነገሮች ውስጥ በመግባት ህይወታቸው ተበላሽተው የሚቀሩ በጣም እጅግ በርካታ ብዙዎች ናቸው። ታዲያ ለእንደነኛ አይነቶቹ ህክምናው በሽታው በየጊዜው እንዳያመረቅዝ መሆን እንዳያገረሽ በትክክል ከተፈለገ ካለፈው ጋር በትክክል ታርቆ ለመቀጠል የተለያዩ የሕክምና ዘዴዎች አሉ። እንግዲህ በዚያ ውስጥ ያለፉ ሰዎች በብዙ ነገሮች ላይታደሩ ይችላሉ። በኑሯቸው፣ በስራቸው፣ በትዳራቸው ትዳርም እንኳን ይዘው ባፈሯቸው ልጆች በትክክል ማሳደጉ ሂደት ላይ የተለያዩ እንቅፋቶችን ሊያጋጥሟቸው ይችላሉ። ስለዚህ እንግዲህ ይህን በተለይ ለአደጉት ሀገሮች የሚደረገው የሕክምና ዘዴ አንድም በወቅቱ መድረስ ነው። አለበለዚያ ደግሞ እንዲህ የተቀብረው የቀሩትን አእምሮ በተለይ እኔ እናንተ እየተነጋገር ነው ያለ ነው በዚህ በድህረ አደጋ ውጥረት የሚመጣ ቀውስ የፈረንጆች ፖስት ትራውማቲክ ስትረስ ዲዞርደር የሚሉትን አእምሮ ላይ የደረሰ አደጋ መሆኑን አድማጮቻችን ልብ ይላል። እንደዚያ ከሆነ የተለያዩ የሕክምና ዘዴዎችን በተናጠል ሆነ በቡድን ሊያገኙ ይደረጋል። እነዚህ የሕክምና ዘዴዎች በጣም የተለያዩ ናቸው።
ፕሮፌሰር ማስምን ምንድን ናቸው? እስኪ ዝርዝሩን እንመልከት።
መጀመሪያ የህብረተሰቡ ማጠፍ ነው። ህብረተሰቡ ካለፈው ጋር በትክክል እርቅን መፈጸም መቻል አለበት። ካለፈው ሂደት ጋር ህብረተሰቡ ባሉት የሃይማኖት አባቶች፣ በአካባቢ ኃላፊዎች፣ በህክምና ባለሙያዎች፣ በስነ ልቦና ባለሙያዎች፣ በተለያዩ የህክምናና የማህበረሰብ ኃላፊዎች በኩል አስፈላጊውን እገዛ ሊያገኝ ይገባዋል። እዚህ ላይ እንግዲህ ብዙ ነገር ይመጣል። የፖለቲካ እርቅ ይመጣል። በአካባቢ የተከሰቱ ችግሮች እርቅ ካለፉት ሁኔታዎችና ሁነቶች ጋር ሁሉ እርቅ ያስፈልጋል። በተደጋጋሚ እንደምንለው እርቅን ሊያካሄዱ የሚችሉት የተለያዩ ተቋማት፣ በተለይ አራቱ ተቋማት የሃይማኖት፣ የስነ ልቦና፣ የባህል በተለይ ምን ሶስቱ በጣም ወሳኞች ናቸው። በባህል ውስጥ ኢትዮጵያ በጣም ሰፊ ባህል አላት፣ ሰፊ የእርቅ ሂደት ልማድ አላት። ነገር ግን ይህንም የነበራትን የእርቅ ልማድ ከባለሙያዎች ጋር በማጠናከር ከሃይማኖት መሪዎች ጋር አብሮ በማዋሃድ ከሌሎችም ሀገራት መሞክሮች ጋር በማዋሃድ የነበሩት ሂደቶች ጋራ፣ ታሪኮች ጋራ፣ ካሳለፍነው ጋራ በትክክል እርቅን መፈጸም በተናጠልም በቡድንም በአጠቃላይ ደግሞ ከነበሩትም ጋር ቅድም ያልጠቀስኩት ከነኛ ከሶስት ተጨማሪ ፖለቲካዊ ነው። አራተኛው አራቱ ላይ በትክክል በመስራት ካለፈ ህይወት ጋር የሚገባ መሰረት ይቻላል። እዚህ ላይ እንግዲህ ሊያግዙን የሚችሉት አባቶች የነበረውትን ፊት እና ታሪኩም ጭምር ነው። እንግዲህ ታሪክ ስንል ታሪክ እንደ ጸሐፊው ነው እና የተዛቡ ታሪኮች ሊኖሩ ይችላሉ፣ ትክክለኛ ታሪኮች ሊኖሩ ይችላሉ፣ ወደ ተረትነትም የተቀየሩ ታሪኮች ሊኖሩ ይችላሉ እና ምን ሁሉ በትክክል አዛምዶ መርጥ መፍጠር ከተቻለ አእምሮ ኋላ ተጠልሶ የማገገም አቅሙን ልናዳብር ይችላል። ይህም ስል ግን በተናጠልም ሆነ በቡድን አእምሯቸው የተጎዳ ሰዎች በየትኛውም ህብረተሰብ ውስጥ አይኖሩም ማለት አይደለም እና ይህንም እንግዲህ ወደኛ እናመጣው ላለፉት 40-50 ዓመታት ዝም ብለው እየተጎዱ ያሉ እየጣዩ ያሉ አላስፈላጊ ነገሮች ውስጥ እየገቡ ያሉ በትዳራቸውም በኑሯቸው አጠቃላይ በህይወታቸው ምንም ካሳ ምንም እውቅና ሳያገኙ ተጎድቶ የሚኖሩ እጅግ በርካታ ሺዎች አይኖሩም አለማለት መሆኑን እግረ መንገድ ለመናገር የሚጨምር ነው።
መልካም ፕሮፌሰር መስፍን፣ እንዲህ ባለው አሳዛኝ ሁኔታ ውስጥ ያለፈ ማህበረሰቡ ራሱ ሳይረዳው ሳያውቀው አሁን ለሚታይበት ያ የቀደመ ፈተናው ያደረሰበት ጠባሳ ሊኖር ይችላል። በግለሰቦችም ደረጃ አሁን ላሉበት ሁኔታ ያለፉበት አሰቃቂ ድንገት ያስከተለው መሆኑን ወይንም ደግሞ በአንድ ወይ በሌላ መንገድ ተጽዕኖ ያሳደረ መሆኑን ሳያውቁ ሊኖሩ ይችላሉ።
እንግዲህ ያንን ነው የምናስተውለው። ማህበረሰቦች መካከል በየጊዜው በተለያዩ ምክንያቶች የሚገነፍሉ ነገሮች ይኖራሉ፣ እናስተውላለን። ሌላም ሀገር እናያለን፣ በኛም ሀገር የምናስተውለው የሚገነፍሉ ነገሮች ናቸው። በትክክል ያልተብላሉ ነገሮች መኖራቸውን እናያለን እና ለምሳሌ ያለፈው ትውልድ ላይ የነበረው የአእምሮ ጠባሳ የሚቀጥለው ትውልድ ላይ ሲታይም እናስተውላለን። በዚህ ምክንያት ነገሮች ሲገነፍሉ እናስተውላለን። ይገነፍላሉ። ነገሮች በሚገነፍሉበት ጊዜ አስተውሎቱንም ሊፈታተኑ ይችላሉ። በዚያን ጊዜ ሰዎች መልካም የነበሩ እና በጣም ተቆርቋሪ እንኳን ለሰው ለእንስሳ ተቆርቋሪ የሚመስሉ ሰዎች ድንገት ተቀየረው ወደ አውሬነት ተቀየረው ተመሳሳይ አውሬዎች እንኳን እርስ በርሳቸው ላይ የማይፈጽሙትን ነገር ሰዎች እርስ በራሳቸው ላይ ሲፈጽሙት እናስተውል እንችላለን። እዚህ እነዚህ ነገሮች ያለፉት ነገሮች አእምሮ መሰብራቶች ላለመሆናቸው ምንም እንትን የለም
ዋስትና የለውም። ፕሮፌሰር መስፍን
እናስተውላቸዋለን እና እነዚህ እንዳይጠጥሩ ከተፈለገ ካለፈው ጀምሮ ያሉትን ይዞን ያው ያንን ነገር ማስተካከልና ማስተንፈስ ይችላል።
ዘመን ያስቆጠረ የአእምሮ ሁከት እንዴት ይታከማል? ማህበረሰብን ሲመለከትስ እርቅና ይቅርታ እነኚህና የመሳሰሉ ፕሮፌሰር መስፍን ቀደም ብለው ያነሷቸውን በርካታ ጭብጦች የሚዳስሰው ቀሪ ውይይታችን አድማጮች ሙሉን በድረገጻችንና በፌስቡክ ላይ ይገኛል። የሚቀጥለው ፕሮግራማችን በሌላ ርዕስ ነው የሚሆነው። ለአሁኑ ፕሮፌሰር መስፍን አርአያ በአዲስ አበባ ዩኒቨርሲቲ የስነ አእምሮ መምህርና አማካሪ ሐኪም ናቸው። ለጊዜያቸውና ለሙያዊ ትንታኔያቸው አመሰግናለሁ። እግዜር ይስጥልኝ። አሁን ንግድና ምጣኔ ሀብት።
የዛሬ ንግድና ምጣኔ ሀብት አዘጋጅ ጽዮን ግርማ ነች። መንደርደሪያውን ሊሄደው በአፍሪካ የመዋለ ንዋይ ፍሰት ላይ እየተነጋገረ ያለ ከፍተኛ ስብሰባ ጀርመን ዋና ከተማ በርሊን ውስጥ እየተካሄደ ነው። በጉባኤው ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የ11 የአፍሪካ አገሮች መሪዎች እየተሳተፉ ናቸው። እንዳልኩት ጽዮን ግርማ የኢትዮጵያ ኤምባሲ በበርሊን የቢዝነስ ዘርፍ አማካሪ የሆኑትን አቶ ቴዎድሮስ ግርማን አነጋግራቸዋለች።
ማምሻውን በስልክ ያነጋገርኳቸው በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ ኢትዮጵያ ጠንካራ የኢኮኖሚ አጋር መሆን የምትችል አገር መሆኗ አጽንኦት የተሰጠው ጉዳይ ነበር ብለዋል። በቡድን 20 አገሮች ማዕቀፍ ውስጥ ስለሚገኘውና በ11 የአፍሪካ አገሮች ተሳታፊነት በአፍሪካ የመዋለ ንዋይ ፍሰት ላይ የተነጋገረ ስለሚገኘው ስብሰባና ከጀርመን ቻንስለሯ አንጌላ መርከል ጋር ስለተደረገው የሁለትዮሽ ስምምነት አቶ ቴድሮስን ጠይቄያቸው ነበር።
ዋናው ኮምፓክት ሚቲንጉ ይካሄዳል። እዛ ላይ ሰፊ 11 የአፍሪካ ሀገሮች እንዲሁም የተለያዩ የዓለም አቀፍ ድርጅት ተቋማቶች እንደ IMF ጨምሮ ትላልቅ የዓለም አቀፍ ድርጅቶች የሚሳተፉበት ስብሰባ ነው የሚሆነው። እዛ ላይም ተገኝተው የሀገራችንን ጥቅም ወደፊት ማራመድ የሚቻልበት ሁኔታ ከኢንቨስትመንት ከንግድና ከተለያዩ የመሰረተ ልማት ፕሮግራሞች ሀገራችን ተጠቃሚ የምትሆንበት ሁኔታ ከባለድርሻ አካላት ጋር የሚወያዩበት ሁኔታ ነው የሚፈጠረው።
ከጀርመኗ ቻንስለር አንጌላ መርከል ጋር ያደረጉት የሁለትዮሽ ስምምነት ምንድን ነበረ? አጀንዳው የስምምነቱ ያነሱት ጉዳይ ምንድን ነው?
በኢኮኖሚው ትብብር የተለያዩ የጀርመን ካምፓኒዎች ወደ ኢትዮጵያ መጥተው ኢንቨስት ሊያደርጉ በሚችሉበት ሁኔታ ላይ እንዲሁም የነበረውን የፋይናንስ የልማት ትብብሮችን የማጠናከር ሁኔታ በሰላም በዲሞክራሲ ማጎልበት ረገድ ጀርመኖች በምን ሊያግዙ እንደሚችሉ በተለይ ሀገራችን ውስጥ በአሁኑ ሰዓት እየታየ ያለውን ለውጥ ጀርመኖች በከፍተኛ ደረጃ በአዎንታዊነት የሚመለከቱት መሆኑን ያወሱበት ነው። ቻንስለሯ ይህንን ለውጥ ለመደገፍ ፍላጎታቸውን የገለጹበት ነው። በቀጣይም ጀርመን በሀገራችን ለሚኖረው የዲሞክራሲ ስርዓት ግንባታ እንዲሁም የሁሉንም ዜጎች ያሳተፈ የጋራ ሀገር ግንባታ ሂደት ውስጥ ጀርመን የራሷን ድርሻ ለመጫወት ፍላጎት ፈቃደኝነትን ያሳየችበት ሁኔታ ነው ያለው። ኢትዮጵያን እንደ አፍሪካ እንደ ሞዴል የመመልከቱ አዝማሚያ በስፋት እየጎለበተ የመጣበት ሁኔታ ነው ያለው። በተለይ በሰብአዊ መብት አያያዝ፣ በዲሞክራሲ ስርጸት ሁሉንም ያሳተፈ የፖለቲካ የሰፋ ስነ ምህዳር ከመፍጠር አንጻር ኢትዮጵያ የጀመረችውን በጎ ተምሳሌት ሌሎች አፍሪካዎችም እንደሚደግሙት ያላቸውን አመለካከት እያነሱበት ነው ቻንስለሯ እና በጣም መልካም የሚባል ጥሩ የሚባል ውይይት ያካሄዱበት
ዛሬ የበርሊኑ ቆይታቸው እንግዲህ ከዚህ መጨረሻ ከሚያደርጉት የኢንቨስትመንት ስብሰባው በተጨማሪ ምንድን ያላቸው ዛሬውኑ ነው ወደ ፍራንክፈርት የሚሄዱት ወይስ ሌላ ፕሮግራም አላቸው ከኢትዮጵያኖች ጋር?
ዛሬ እንግዲህ አሁን ከአስር ሰዓት በኋላ ጀምሮ እስከ ሌሊት የሚቆይ ሌላ ቅድም ያልኩት የ11 የአፍሪካ ሀገሮች እና ሌሎች የዓለም አቀፍ ድርጅቶች አመራሮች ያሉበት ስብሰባ ዝግ ስብሰባ በቻንስለር ቢሮ ይካሄዳል። ሌሊቱ ሙሉ እስከ ምናልባትም እስከ 21 ሰዓት ማለትም እስከ ምሽቱ 3 ሰዓት በሎካል ታይም የሚቆይ ስብሰባ ነው የሚኖራቸው። እዛ ላይ ይሳተፋሉ። ዛሬን በርሊን ነው የሚያሳልፉት። ነገ ነው ወደ ፍራንክፈርት የሚጓዙት።
የዚህ የቡድን 20 ማዕቀፍ ውስጥ የተዘጋጀው በአፍሪካ የመዋለ ንዋይ ፍሰት ላይ የሚያተኩረው ስብሰባ አንኳሩ ጉዳይ ምንድን ነው? የሚያተኩርበት አጀንዳው
ወል እንግዲህ አፍሪካ ቀደም እንደነሳዋቸው 11 የተመረጡ ፓይለት ሀገሮች አሉ። ከዛ ውስጥ አንዱ ሀገራችን ኢትዮጵያ ነች። በእነዚህ ሀገሮች ላይ የመዋለ ንዋይ ፍሰቱ የሚያተኩረው በዋናነት በመሰረተ ልማት ዝርጋታ ላይ ነው። በእነዚህ ሀገሮች ላይ የመሰረተ ልማት ዝርጋታን በማስፋፋት የኢንቨስትመንትን በመሳብ ከአውሮፓም ከመላው ዓለም ኢንቨስትመንትን ለመሳብ የሚያስችል አቅም የመገንባት ስራ ነው በዋናነት እየተሰራ ያለው። ከዚህ አንጻር በጀርመኖች በዋናነት በኢንዱስትሪላይዜሽን ሂደቱ የአፍሪካን ለመደገፍ የራሳቸውን ካምፓኒዎች ወደ አፍሪካ ሄደው ኢንቨስት እንዲያደርጉ የማበረታታት ስራ ነው እና መሰረተ ልማቱ ግንባታው በዋናነት ለኢንቨስትመንት ምቹ ሁኔታን የመፍጠር ስራ ነው የሰራው። በሂደትም አገሮቹ በሀገራቸው ውስጥ ለዜጎቻቸው የስራ እድል የመፍጠር አቅም እንዲያጎለብቱ ነው። ምናልባትም ከረጅም ጊዜ እይታ አንጻር የስደተኛ ፍሰቱንም ለመቀነስ የታለመ ነው ብሎ ማየት ይቻላል። የሁለቱንም ሳይድ ፍላጎት ለማርካት የተዘጋጀ ማዕቀፍ ነው። ሰዎች ከሀገራቸው እንዳይሰደዱና በሀገራቸው ስራ እድል እንዲያገኙ የማመቻቸት ሁኔታ ነው። ከረጅም ርቀት አንጻር
ለምንድን ነው ዝግ የሆነው ስብሰባው?
እንግዲህ ያው የአዘጋጆቹ የጀርመን መንግስት ናቸው ሆስቶች በሆስት ያደረጉት ስብሰባውን በጂ20 መቀፍ ውስጥ ነው። እንግዲህ የራሳቸው ምክንያት ይኖራቸዋል። በዝግ ሊካሄድ ስብሰባ ነው። የእያንዳንዱ ሀገሮች የቡድን ማለት የዴሌጌሽን መሪዎች ርዕሰ ብሔሮች ወይም የመንግስታት አመራሮች እና ሁለት ሶስት ሰዎች ብቻ የሚሳተፉበት ትልቅ ስብሰባ ነው የሚካሄደው።
በዚህ የመዋለ ንዋይ ፍሰት ላይ የተነጋገረ ባለውና ዛሬ በበርሊን ውስጥ እየተካሄደ በሚገኘው ስብሰባ መክፈቻ ላይም ጠቅላይ ሚኒስትር አብይ ባደረጉት ንግግር ኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ማሻሻያዎችን እያደረገች መሆኑን ጠቅመዋል። ማሻሻያዎቹ ውጤታቸውም እየታየ ነው ብለዋል። በዚህ ንግግራቸው ማሻሻያ ተደርጎባቸዋል ያሏቸው ጉዳዮች ከዚህ ቀደም መንግስት ሙሉ በሙሉ ተይዘው የነበሩ የንግድ ተቋማትን ወደ ግል ለማዛወር እየተሰራ መሆኑንም አመላክተዋል። የንግድ ተቋማቱ መዋለ ንዋያቸውን ወደ ኢትዮጵያ እንዲያፈሱም ጥሪ ማቅረባቸውን ጠቅላይ ሚኒስትሩ አቶ ቴድሮስ ጠቁመዋል። በሌላ በኩል ጠቅላይ ሚኒስትር አብይ ዛሬ በርሊን ውስጥ ከኦስትሪያ መራሄ መንግስት ሰባስቲያን ኩርዝ ጋር መወያየታቸውን ገልጸውልናል።
አድማጮች፣ ተከታዩም በንግድና ምጣኔ ሀብት ርዕስ ላይ የሚቆይ ነው። ወደ አውሮፓም ይመልሰናል። ኢትዮጵያን ጨምሮ በማደግ ላይ ያለው ዓለም ከውጭ የሚያገኘው መዋለ ንዋይ የአገር ውስጥ ባለ ሀብትና ኢንቨስትመንትን ማለትም ይህንኑ የመዋለ ንዋይ ፍሰትን በማያቀጭጭበት ሁኔታ መሆኑን የአፍሪካ መሪዎች ማረጋገጥ አለባቸው ሲሉ የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ መከሩ። የቀድሞ የዓለም ባንክ ባልደረባ ዶክተር አክሎግ ማምሻውን ከአሜሪካ ድምፅ ጋር ባደረጉት ውይይት በርሊን ላይ የተቀመጠው የበርሊን ፎረም ጉባኤ የመዋቅር ለውጥና የውጭ ኢንቨስትመንትን ጨምሮ ጠቃሚ ውጤቶች እንደሚጠበቁበትም አመልክተዋል። ሰለሞን አባተን ያነጋገራቸው የመጀመሪያውን ክፍል እንሆ።
ዶክተር አክሎግ ቢራራ፣ በቅድሚያ ጤና ይስጥልኝ፣ እንደምን አመሹ?
በጣም አመሰግናለሁ አቶ ሰለሞን። እንደምናል?
እግዚአብሔር ይመስገን ደህና ነኝ። በቅርቡ ይሄዳሉ ወደ ኢትዮጵያ?
እንግዲህ ያሰብኩት አንድ ቀደም ሲል የጀመርኩት ፕሮጀክት ስለነበር እሱ ሲያልቅልኝ እድል እጠባበቃለሁ። ግን በቅርብ እከታተላለሁ ያለውን ሁኔታ። አንተም እንደምታውቀው ትንሽ ቮላቲሊቲ ይታያል እና
ያልተረጋጋ ሁኔታ ለማለት ነው።
ያልተረጋጋ ሁኔታ ይታያል። ግን በዚያ በኩል ደግሞ ሁላችንም መረባረብ አለብን በሚለው ውስጥ ለውስጥ እየሰራው ነው።
ይሄ ያልተረጋጋ የሚባል ሁኔታ እንደው የሚጠበቅ አይደለም እንዴ? የሚያስፈራ ነው እንዴ? ዶክተር አክሎግ
እንግዲህ ለእኛ አንዳንድ ጊዜ ብርቅ የሚሆንብን ባለፉት 27 ዓመታት ድምጻችን ለማሰማት ለመንቀሳቀስ ነጻነታችን ተጠቅመን ሀሳባችን ለመግለጽ ለማሳተም እንደዚህ ስላልቻልን አብዛኛው ነገር በጣም ጨለማ ሆኖ ነው የምናየው እና ይህን በምመለከትበት ጊዜ ግን ይህች ሀገር ቀደም ብላ የተመሰረተች 3000 ዓመታት በላይ እድሜ ያላት ጀርመኒ፣ ፈረንሳይ፣ ጣሊያን ከመመስረቱ በፊት እንደ አገር ሆና ብቅ ያለች አገር ስለሆነች ይህንን ሁሉ ጊዜ በነጻነት በኩራት ራሷን አስጠብቃ ከቆየች ለምንድን ነው እንጂ አሁን ያለው ሁኔታ የሚያስፈራን የሚለውን ጥያቄ ነው የማቀርበው።
እስቲ ትንሽ ገለጥ ያርጉልኝ፣ ያብራሩልኝ። እንግዲህ ሰው በአንድ ጀንበር ለውጥ ጠብቆ የነበረም ይመስለኛል። ሁሉም ነገር ተረጋግቶ ወደ አንድ ማዕከል፣ ወደ አንድ መረጋጋት፣ ወደ አንድ መግባባት ይመጣል የሚል በጣም የተጋጋለ ተስፋ ነበረው እና እንዲህ አይነት ሁኔታዎች አሁን በሀገሪቱ ውስጥ የሚታዩ ሁኔታዎች በሚፈጠሩበት ጊዜ ስጋት መጫሩ አይቀርም እና ሊያስፈራ የሚችል ነገር ነው ወይ? ይሄ ልንጠብቀው አይገባም ወይ? በለውጥ ውስጥ የተረጋጋ ሁኔታ የመላመድ ሁኔታ እስኪፈጠር ድረስ እንደ ኢትዮጵያ አይነት ሀገር በጣም ብዙ ዝብርቅርቅ ታሪክ ያላት ብዙ የተለያዩ አስተሳሰቦችን፣ ሀሳቦችን የምታስተናግድ ሀገር በእውነት ብድግ ብላ ወደ አንድ መድረክ ወደ አንድ ማዕከል እንድትመጣ ይጠበቃል ወይ?
አዎ፣ አሁን ወንድም አቶ ሰለሞን ያልከው ነው። ቅድም 3000 4000 የፈለገው አመት እንምረጥ፣ ግን ኢትዮጵያ ምንም የማንክደው ነገር ነጻነቷን አስጠብቃ ለጥቁር ሕዝቦች አኩ የሆነ አስተዋጽኦ ያደረገች የራሷ ልምድ፣ የራሷ ታሪክ፣ የራሷ ሕገ መንግስት፣ የራሷ ቋንቋ፣ የራሷ ልምዶች ያሏት ሀገር ናት። ዛሬ ተመስርታ ነገ የምትበተን ሀገር አይደለችም። እኔ በበኩል ሳስበው እና ግን የኢትዮጵያ የፖለቲካ ልሂቃን የኢትዮጵያ ምሁራን ግዴታቸውን ተወጥተናል ብዬ አላምንም። ምክንያቱም ግዴታችን ያልተወጣ ነው ምንድን ነው? ለምሳሌ በብሔር ዙሪያ ልዩነቶች አሉ ብለን በ60ዎቹ አመታት ከፈረንጆች ከሶቪየት ህብረት ተውሰን የሌለ የፈጠራ ታሪክ ኢምፖዝ አድርገን በህዝቡ ላይ የብሔር ጭቆና አለ ብለን በተናገርንበት ጊዜ ትልቅ በደል ነው የፈጸም ነው። ስለዚህ ያነ የብሔር ጭቆና አለ በሚባልበት ጊዜ ማን ነው የትኛው ብሔር ነው የትኛውን ብሔር የጨቆነ ብለን መጠየቅ ነበረብን።
በብሔር ደረጃ ማለት ነው፣ በተወሰኑ ጨቋኞች ገዢዎች ሳይሆን በብሔር ደረጃ ነበረ ጥያቄ ይነሳ የነበረውና
እና መነሳት የነበረበት ጥያቄ አንዳንዶቻችን ለማንሳት ሞክረናል፣ ግን ስኬታማ አላደረግነውም። ምንድን ነው በእያንዳንዱ ሀገር አሜሪካ ብንል፣ ጀርመን ብንል፣ ጣሊያን ብንል፣ ቱርክ ብንል፣ ራሻ ብንል የውስጥ ጭቆና አለ። እያንዳንዱ ሀገር ያለ ችግር ያለፈ ሀገር እኔ አላውቅም። አንዱ ወጥ የሆነችው ጃፓን በውስጧ ሰላምና እርጋታ ነበረባት ብሎ ለመናገር አይቻልም። ብዙ ችግሮች ነበሩባት። ነገር ግን ዋናው ነገር ምንድን ነው? የሌለ ነገር ፈጥረን በአገሩ ላይ ኢምፖዝ ወይም ደግሞ ጫና በምናረግበት ጊዜ መጠንቀቅ አለብን። አንቲሲፔት ማድረግ ያለብን የወደፊቱ ነው አይደለም? ለምሳሌ የብሔር ጭቆና አካል እንግዲህ አንዱ ጨቋኝ ሌላው ተጨቋኝ ስለሆነ ተከታታይ ትውልድ ያንን ፈለግ ይከተልና እድል ይጠብቃል ማለት ነው። እና በአሁኑ ጊዜ በጣም የሚያስፈራኝ ኢትዮጵያ ትፈራርሳለች የሚል እምነት የለኝም። አትፈራርስም። ምክንያቱም እንዳትፈራርስ የማይፈልጉ ብዙሀን ነው ያሉት። ኦሮሞን በለው፣ ትግራይ በለው፣ አማራ በለው፣ ኢትዮጵያ እንድትፈራርስ የሚፈልግ የለም። በቅርብ ጊዜ የኦጋዴን ሶማሌ መሪ ወጣቱ የተናገረውም ደጋግሜ አዳምጬ ነበር። ኢትዮጵያ መፈራረስ የሌለባት ሀገር ናት፣ በኢትዮጵያዊነታችን መረባረብ አለብን ብሎ የተናገረው እንትን አለ። ስለዚህ እንደው ምናልባት ወደ ጎን ወሰድኩህ እንጂ አግባብም ያለው ነገር ነው። ኢትዮጵያ አትፈራርስም። ነገር ግን የሚቀጥሉት አመታት የፈተና አመታት አይደሉም ብሎ መናገር ደግሞ አያዋጣም።
ዶክተር አክሎግ መቼም በጣም ብዙ ቁም ነገሮችን ማንሳት እንችላለን ከእርስዎ ጋር ባለዎት ልምድ፣ ዓለም አቀፍም ልምድ እንደ ባለሙያም ጭምር እና ሰፋ አድርገን እንዲህ አይነቶቹን ማህበራዊና ፖለቲካዊ ሁኔታዎችን አንስተን ወደፊትም እንነጋገራለን። አሁን ግን እርስዎም እንዳሉ ትንሽ ብዙ ላለመራቅ ያህል ከደወልኩበት ሀሳብ ጠቅላይ ሚኒስትር አብይ አህመድ ትናንትናና ዛሬ ነገም አውሮፓ ውስጥ ይገኛሉ። ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ተገናኝተዋል። ከጀርመን ቻንስለር አንጌላ መርከል ጋር ተገናኝተዋል። ከሌሎችም ከ11 የአፍሪካ ሀገሮች መሪዎች አንዱ ናቸው። በዚህ በኮምፓክት ኢን አፍሪካ ጉባኤ ላይ እየተሳተፉ ካሉ ነገ ደግሞ ኢትዮጵያውያንን ፍራንክፈርት ላይ ያገኛሉ። ልክ እዚህ ዩናይትድ ስቴትስ በነበሩ ጊዜ እንደነበራቸው አይነት መድረክ። እስቲ ወደዚህ የጠቅላይ ሚኒስትሩ የአውሮፓ ጉዞ ለመልሶትና ዶክተር አክሎግ ምንድን ነው ትርጉሙ ለኢትዮጵያ ለዚህ ለአዲስ ለውጥ ሊሆን የሚችለው የዚህ የሰሞኑ የጠቅላይ ሚኒስትር አብይ የአውሮፓ ጉዞ?
በጣም አመሰግናለሁ። የጠቅላይ ሚኒስትሩ ወደ አውሮፓ ጉዞ የሚያስታውሰኝ ነገር ወጣት በነበርኩበት ጊዜ ብዙ ጊዜ ኢትዮጵያ አይሶሌትድ የሆነች ነጻነቷን ጠብቃ የቆየች ሀገር ብትሆንም ግን በዓለም ሕብረተሰብ በኩል ሪሊ እውቅና ያልነበራት ሀገር እንደነበረች አስታውሳለሁ። አጼ ኃይለ ሥላሴ በየቦታው እየሄዱ አገሪቱን ለማስተዋወቅ ትልቅ አስተዋጽኦ አድርገው ነበር። በብራዚል፣ በሜክሲኮ፣ በጃፓን፣ በአውሮፓ ሀገሮች እየተዘዋወሩ ከዚያ ወዲህ ብሔራዊ በሆነ የዲፕሎማቲክ አቅጣጫ በተከታታይ የውጭ ግንኙነታችን ጠንካራ ነው ለማለት አልችልም። ምክንያቱም በመንግስቱ ኃይለ ማርያም ጊዜ ወገናዊ የሆነ ፓርቲዛን የሆነ አቋም ተወሰደ። ፕሮ ሶቪየት የሆነ አቋም ተወሰደ። ኒውትራሊዝም ቀረ። ከሁሉ ሀገሮች ጋር ያለን ግንኙነት ሪሊ ላልቶ ነበር ለማለት ይቻላል። ከዚያ በኋላም ያለው እድላዊ የሆነ ኦፖርቹኒስቲክ የሆነ አቋም እየተከተለ መንግስት ነው የነበረው። መለስ ዜናዊ እንደምናስታውሰው አይ ጥሩ መሪ ነው ተብሎ እንደነ ሙሲቪኒ እንደ ሌሎቹ አዲስ ጥሩ መሪ ነው ተብሎ ተሰይሞ ነበር።
አዲስ ደም አዲስ ትውልድ ተብለው ነበረው።
ደም አዲስ ትውልድ ግን ይሄ አዲስ ደም አዲስ ትውልድ መጀመሪያ ትራክሽን መያዝ ያለበት መሰረት መያዝ ያለበት በአገር ቤት ነው። የአገር ቤቱ ህዝብ ያንን መሪ የራሴ መሪ ነው አምንበታለሁ፣ እቀበለዋለሁ፣ እደግፈዋለሁ የሚል አስተሳሰብ መኖር አለበት። ዶክተር አብይ ካደረጋቸው ጥሩ ነገሮች መካከል ከህዝብ ጋር መጀመሪያ በየቦታው እየሄደ ግንኙነቱን አጠናክሮ ቆይቷል። ከዚያ በኋላ ሁልጊዜ የውጭ ዲፕሎማሲ የአገርን የውስጥ ፍላጎት የሚያንጸባርቅ እንደመሆኑ መጠን ከኤርትራ ጋር ያለው ግንኙነት መጠናከሩ፣ ከልዩ ልዩ የጎረቤት ሀገሮች ጋር በጉብኝት ግንኙነቶች እንዲጠናከሩ ማድረጉ ዶክተር አብይ ሪሊ ጠንካራ እና አስተዋይ መሪ መሆኑን ያሳያል። ከፈረንሳይና ከጀርመኒ ከሌሎቹ የአውሮፓ ሀገሮች ጋር ደግሞ የተደረገው ግንኙነትና አሁን ያለው ጉብኝት እኔ በጣም ተስፋ ነው የሚሰጠኝ። ተስፋ የሚሰጠኝ ምክንያቶች አሉኝ። ለምሳሌ ከፕሬዚደንት ማክሮን ጋር በሚገናኝበት ጊዜ እና የተደረገውም መግለጫ አይቼዋለሁ። ኢትዮጵያና ፈረንሳይ ረዥም ጊዜ ታሪክ አላቸው። የግንኙነት ታሪካቸው አጭር አይደለም። ስለዚህ የቆየ የዲፕሎማሲ፣ የትምህርት፣ የንግድ፣ የሴኩሪቲ ግንኙነት ስላላቸው ይህን እንደገና ማጠናከሩ በጣም ጠቃሚ ሆኖ ነው ያገኘሁት። ስለዚህ ይህን የጋራ መግለጫውን በምመለከትበት ጊዜ ለምሳሌ በኢንቨስትመንት ፖሊሲ በኩል ፈረንሳይ ልታደርጋቸው የምትችለው ብዙ ነገሮች አሉ። ለምሳሌ እንደ አንዱ ልውሰድ፣ አቶ ሰለሞን ፍቀድልኝና
አድማጮች ፕሮግራማችንን ከማጠቃለላችን በፊት አጠር ያለው የማጠቃለያ ዜና እናሰማለን። ኢትዮጵያውያን ከዚህ ቀደም በኢትዮጵያ መንግስት ላይ የሚያሰሙትን ተቃውሞ በማስተናገድ የምትታወቀው የበርሊኗ ብራንደንበርግ ቡርድ አደባባይ ዛሬ የድጋፍ ሰልፍ አስተናግዳለች። ሰልፉ ጀርመንን በመጎብኘት ላይ ላሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተዘጋጀ ድጋፍ መሆኑ ነው። ሁኔታው ግን ይላሉ የዚያ ሀገር ፖሊሶች እኛንም አስገርሞናል። ይህ በእንዲህ እንዳለ በቡድን 20 ማዕቀፍ ውስጥ የተዘጋጀና 11 የአፍሪካ ሀገሮች መሪዎች በሚሳተፉበት በአፍሪካ መዋለ ንዋይ ፍሰት ላይ የሚያተኩር ስብሰባ በርሊን ውስጥ እየተካሄደ ነው። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ ተወክላለች። በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ከፍተኛ ህዝባዊ የተቃውሞ ሰልፎች ሰሞኑን ተካሂደዋል። ተቃውሞ መንገድ መዝጋትና የከተሞች እንቅስቃሴን እስከ መገደብ የደረሰ መሆኑ ተነግሯል። በቅርቡ የተፈጸመውን የደቡብ ሱዳን የሰላም ስምምነት ለማክበርና ለማጠናከር በመጪው ረቡዕ ጁባ ላይ ታላቅና ደማቅ ስነ ስርዓት እንደሚካሄድ ታወቀ። ለዚህ በዓል ባለፈው ቅዳሜ በመቶዎች የሚቆጠሩ ደቡብ ሱዳናውያን የጁባን መንገዶች እንደወትሮ በመኪና ሳይሆን በእግራቸው መጓዛቸው ታውቋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድናችሁ አሉላ ከበደና
አዲሱ አበበነን። ፕሮግራሙን የመራለን ንጉሶ ታምሬ። ነገ ረቡዕ ከምሽቱ 3 ሰዓት ላይ በመደበኛ ፕሮግራማችን እንገናኛለን። በእኛ በኩል ደህና ደሩ። አሁን የትግርኛው ስርጭት ይቀጥላል። Thank you.